ይህ የአሜሪካ ድምጽ ነው። በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም ጀመረ። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮቻችን። የቅዳሜ ግንቦት 12 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የኢትዮጵያን የጤና ስርዓት ለማዘመን አተኩሮ እየሰራ ስለሚገኘው አና ዲጂታል ጤና ሶሉሽን የተባለ ጀማሪ ተቋም የሚያወሳ ቅንብር ለምሽቱ ይዘናል። ከአራት ዓመታት በፊት ስለተመሰረተ ፊደል ጥሩ የተባለ የልጆች ትምህርት መርጃ ተቋም የሚያስተዋውቅ ውይይት ደግሞ ሌላው የምሽቱ መሰናዷችን ነው። ሳምንታዊው የቅዳሜ መዝናኛችሁ የሙዚቃ ቃናም ተዘጋጅቷል። የማስተናግዳችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አብራችሁ እንድታመሹ በአክብሮት እንጋብዛለን። በቅድሚያ የዓለም ዜና ይቀርባል።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። የሱዳኑ መሪ ጀነራል አብዱል ፈታህ አልቡራን ምክትላቸው የሆኑትንና በአሁኑ ወቅት ግጭት ላይ ያሉትን የፈጥኖ ድራሽ ኃይሉ መሪ ጀነራል መሐመድ አምዳን ደጋሎን ከስልጣን አንስተዋል። በሌላ በኩል ደቡብ ሱዳን የደጋሎን ወኪል ተቀብላ በማስተናገዷ ሱዳን ቁጣዋን ገልጻለች። የደጋሎ ወኪል የሆኑት ዩሲፍ ኢሻ ከደቡብ ሱዳኑ ፕሬዚዳንት ሳልቫኪር እና ከኢጋድ ባለስልጣናት ጋር መነጋገራቸውን የኤኤፍፒ ዘገባ አመልክተዋል። የሱዳን የውጭ ጉዳይ ሚኒስቴር ደቡብ ሱዳን የደጋሎን ወኪል ተቀብላ ማነጋገሯን በጽኑ አውግዞ የተቃውሞ ደብዳቤ መላኩን አስታውቋል። ደቡብ ሱዳን በበኩሏ ለማንም ሳትወግን በኢጋድ ውስጥ ያላትን ኃላፊነት እየተወጣች መሆኑን የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ለማስታረቅ በሚደረግ ጥረት ውስጥ ሁሉንም ወገኖች በእኩል ማነጋገር አስፈላጊ ነው ብሏል የውጭ ጉዳይ ሚኒስቴር መስሪያ ቤቱ ባወጣው መግለጫ። የሁለቱ ወገን ሰራዊቶች በካርቱም እና በዳርፉር ውጊያቸውን አሁንም እንደቀጠሉ ተዘግቧል። ግጭቱ ወደ ዳርፉር ተዛምቶ የታጠቁ ሲቪሎች ተሳትፈውበታል ተብሏል። ይህም ውጊያው የጎሳ መልክ እንዲይዝ ያደርጋል የሚል ስጋትን አስከትሏል። የተባበሩት መንግስታት ድርጅት በግጭቱ ምክንያት ከሱዳን እየሸሹ ላሉ ዜጎች 22 ሚሊዮን ዶላር መመደቡን አስታውቋል። 1 ሚሊዮን የሚሆኑ ሰዎች እንደተፈናቀሉ ይገመታል። በቡርኪና ፋሶ በጂሃዲስቶች ይፈጸማል የሚባለው ግድያ እንደቀጠለ ነው። ዛሬ 12 ሰዎች በምዕራብ የአገሪቱ ክፍል እንደተገደሉ የኤኤፍፒ ዘገባ አመልክቷል። ባለፈው ሐሙስ 20 የሚሆኑ ሰዎች በአገሪቱ ሰሜን ሲገደሉ፣ ትናንት አርብ ደግሞ ሌሎች 20 ሰዎች በአገሪቱ ምስራቅ መገደላቸው ተዘግቧል። ባለፈው ሰኞ እንዲሁ ታጣቂዎች በአገሪቱ ደቡብ ምስራቅ የሚገኝ መንደር ውስጥ ገብተው ሴቶችንና ሕፃናትን ጨምሮ 11 ሰዎችን ገድለዋል። በያዝነው ሳምንት ብቻ ከ40 በላይ ሰዎች ተገድለዋል። ከማሊ የሚመጡ ናቸው በሚባሉ የእስልምና ነውጠኞች ላለፉት 8 ዓመታት ተፈጽሟል በተባለ ጥቃት በቡርኪና ፋሶ ከ10,000 በላይ ሰዎች መገደላቸው ሲነገር ቢያንስ 2 ሚሊዮን የሚሆኑት ተፈናቅለዋል። 1/3 የሚሆኑ የአገሪቱ ክፍል ከመንግሥት ቁጥጥር ውጭ ነውም ተብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የተመድ የሕፃናት በጎ አድራጎት ድርጅት ዩኒሴፍ በማላዊ በሚሊዮን የሚቆጠሩ ሰዎች ከተጋረጠባቸው የምግብ እጥረት ለመታደግ 88 ሚሊዮን ዶላር እንደሚያስፈልገው አስታውቋል። 574,000 የሚሆኑ ሕፃናትና 228,000 የሚሆኑ ነፍሰ ጡርና አጥቢ እናቶች የተመጣጠነ ምግብ እጦት አደጋ ገጥሟቸዋል ብሏል ዩኒሴፍ። ሳይክሎን ፍሬዲ በተባለችው አውሎ ንፋስ ምክንያት 659,000 የማላዊ ዜጎች መፈናቀላቸውን ያወሳው ዩኒሴፍ ይህም ተጨማሪ ችግር ደቅኗል ብሏል። በ21 አውራጃዎች የሚኖሩ 3.8 ሚሊዮን ሰዎች የምግብ ዋስትና ችግር ገጥሟቸዋል ተብሏል። በሩሲያ የተሰሩ ሄሊኮፕተሮች ባለፈው ሐሙስ ዚምባብዌ መድረሳቸውንና ይህም ሩሲያ በሁለቱ አገራት መካከል ያለውን ግንኙነት ለማጠናከር የምታደርገው ጥረት አካል መሆኑ ተዘግቧል። ሩሲያ ዩክሬን ላይ በፈጸመችው ወረራ ምክንያት በዓለም መገለል ሲደርስባት ዚምባብዌ ያንን ባለማድረጓ የሚሰጥ ማበረታቻ ነው ሲሉ ተንታኞች በመናገር ላይ ናቸው። 18 ይሆናሉ የተባሉት ሄሊኮፕተሮች ለሕክምናና ለድንገተኛ አደጋ የሚውሉ ናቸው ተብሏል። የዚምባብዌ ፕሬዚደንት ኤመርሰን ናንጋጋዋ ሄሊኮፕተሮቹ ለአደጋ ጊዜ ምላሽና ለአገሪቱ የፖሊስ ኃይል አገልግሎት ይውላሉ ብለዋል። ናንጋጋዋ አጋጣሚውን በአሜሪካና በሌሎችም በአገራቸው ላይ የተጣለውን ማዕቀብ ለማውገዝ ተጠቅመዋል። ቀንበሩ አንገታችን ላይ ከጠለቀ 23 ዓመታት አልፈዋል። በሳይንስና ቴክኖሎጂ ሊረዱን ከሚፈልጉ አገራት እርዳታቸውን እንቀበላለን የሩሲያ ፌዴሬሽን አንዷ ነች ብሏል ናንጋጓ። በኢንዱስትሪ የበለጸጉት የቡድን ሰባት ሀገራት መሪዎች ሂሮሺማ ጃፓን ላይ በጀመሩት ጉባኤ ቻይና በኢኮኖሚም ሆነ በወታደራዊ መስክ በዓለም ላይ የደቀነችውን ስጋት አውግዘዋል። አገራቱ ባወጡት የጋራ መግለጫ ሩሲያ በዩክሬን ላይ የሚታካሄድን ጦርነት እንድታቆምና ሰራዊቷን እንድታስወጣ ቻይና ያላትን ተጽዕኖ እንድትጠቀም ጥሪ አድርገዋል። የቡድን ሰባት ሀገራቱ በሩሲያ የተፈጸመውን ሕገ ወጥ ያሉትን ወረራ ለመመከት ለዩክሬን ያላቸውን ድጋፍም ገልጸዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በቡድን ሰባት ጉባኤ ላይ ተገኝተዋል። ሩሲያ በአገራቸው ላይ ጦርነት ከከፈተች ወዲህ ያደረጉት ረጅሙ የውጭ ጉዞ ነው ተብሏል። ዜሌንስኪ በሂሮሺማ ከእንግሊዙ ጠቅላይ ሚኒስትር ሪሺ ሱናክ እንዲሁም ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ተገናኝተው ተነጋግረዋል። ከህንዱ ጠቅላይ ሚኒስትር ጋር ባደረጉት ስብሰባ ናሬንድራ ሞዲ ለዩክሬን ያላቸውን ድጋፍ ገልጸዋል። ጉዳዩ የፖለቲካና የኢኮኖሚ ብቻ ሳይሆን የሰብአዊነትና የሰብአዊ እሴቶች ጉዳይ ነው ብለዋል ሞዲ። አድማጮች፣ ለምሽቱ ያስኩት ዜና በዚህ ተጠቃለዋል። ከቀሪ መሰናዶች ጋር አብራችሁን ቆዩ። መልካም ምሽት።
የዓለም ዜና አደመጥን። የምትከታተሉት በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። ዝግጅታችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም መከታተል ትችላላችሁ። አሁን ወደ ቀዳሚው ቅንብር እንሻገር። ዲጂታል ጤና ሶሉሽን የኢትዮጵያን የጤና ስርዓት በማዘመን ላይ አተኩሮ እየሰራ የሚገኝ ጀማሪ ተቋም ነው። በዋናነትም በሆስፒታሎች መካከል ያለውን የመረጃ መጋራት እንዲሁም በሬፈራል ሕክምና የሚያጋጥም መጉላላትን የጊዜ ብክነትንም ጭምር ለመቀነስ ይሰራል። ለከፍተኛ ሕክምና ወደ ሌላ ሆስፒታል ለሚላኩ ህሙማን የሆስፒታል አልጋን ጨምሮ አስፈላጊ አገልግሎቶች የተሟሉላቸው ስለመሆኑ ማረጋገጥ የሚቻልበትን ስርዓትም ይዘረጋል። በአሁኑ ጊዜ በ8 የግል ሆስፒታሎች የመረጃ ማጋራት ወይም ኔትወርኪንግ ስርዓት መዘርጋት መቻሉን የተቋሙ መስራችና ዋና ስራ አስፈጻሚ ዶክተር ሊዲያ ታደሰ ለአሜሪካ ድምጽ አስታውቃለች። ተቋሙ በ8 የግል ሆስፒታሎች ላይ ያለውን የስርዓት ዝርጋታ ተሞክሮ በመውሰድ በቀጣይ ከጤና ተቋማት እስከ ታላላቅ የመንግስት ሆስፒታሎች ያሉትን ለማስተሳሰር ወጥኗል። ከዚህም በተጨማሪ ለህሙማን ቀጥተኛ አገልግሎት መስጠት የሚችሉ መተግበሪያዎችንም ያዘጋጃል። ከሰሞኑም ለስኳር ህሙማን የሚያገለግል ጤና ሲቲ የተሰኘ መተግበሪያ በአንድሮይድ ስልኮች ላይ ይፋ አድርጓል። ኤደን ገረመው ያሰናዳችው ዘገባ ቀጥሎ ይቀርባል።
በጣም ነው የማመሰግነው ስቲሙሉ ስምሽን፣ ማንነትሽን፣ ሙያሽን አስታውቂልኝ።
እኔም በጣም አመሰግናለሁ አክብረሽ ለቀባሽኝ እና ስራዬን ስላየሽልኝ። ሊዲያ ታደሰ እባላለሁ። የጤና ባለሙያ ነኝ። የጠቅላላ ሐኪም ነኝ። 2018 ነው በጠቅላላ ሐኪምነት የተመረኩት። ከዛ በኋላ የተለያዩ የመንግስትም የግልም ሆስፒታሎች በጠቅላላ ሐኪምነት ሰርቻለሁ። በተጨማሪ ደግሞ ከሁለት ዓመት በፊት አና ዲጂታል ሀብ ሶሉሽንስ የሚባል የዲጂታል ሀብ ላይ የሚሰራ ካምፓኒ መስራችና አሁን ሲሆን እየሰራው ነው ያለሁት።
አና ዲጂታል ሄልዝ ሶሉሽንስ የተሰኘው ተቋም ምንድን ነው እሱ እየሰራ ያለው?
ዲጂታል ሄልዝ ማለት የቴክኖሎጂን በጤና ሴክተር ላይ ማጣመር ማለት ነው። እና ስራችንም እሱ ነው። መጀመሪያ እንደ ጤና ባለሙያም ብቻ ሳይሆን እንደ ፔሸንቶችም ሆነን ሁላችንም ስናየው ብዙ ኮምፕሌንቶች ይቀርባሉ በጤና ሲስተማችን ላይ። ትልቁ ኮምፕሌንት ደግሞ ኢንኤፊሽንሲ ላይ ነው። ምን ማለት ነው? የአንድ ሆስፒታል ሄደሽ ታክመሽ እስክትወጪ ያለው ሲስተሙ አሁንም በብዙ ነገሮች በፔፐር ነው የሚጻፉት። ካርድም ስታወጭ በፔፐር ነው፣ ስትከፊ በገንዘብ በካሽ ነው። እና ብዙ ነገሮቻችን አናሎግ ስለሆኑ ነገሮች በጣም ብዙ ጊዜ ይፈጃሉ እና እንደ ሲስተም ነው ችግሩ። እኛም ሀሳባችን ይሄንን በቴክኖሎጂ ብንቀይራቸው ነገሮችን በጣም ቶሎ እናፋጥናለን፣ የሚመጡት ታካሚዎችም በደስተኝነት ይስተናገዳሉ። ወንድ በጣም ብዙ ጊዜ እንቆጥባል።
እንዲህ በጤና ስርዓት ውስጥ ያሉ ተግዳሮቶች እጅግ ሰፊ ናቸው። አጠቃላይ የአና ስራዎችስ ምንድን ናቸው?
መጀመሪያ አናን ስንመሰረት እኔ እየሰራሁኝ ባለሁበት ሆስፒታል ውስጥ ከአንድ ሆስፒታል ወደ ሌላ ሆስፒታል ታካሚ ለማዘዋወር በጣም ብዙ ችግር ይገጥመን ነበር። በተለይ በኮቪድ ጊዜ የኮቪድ ሴንተሮች ጋር ኮቪድን የሚያክሙ ሆስፒታሎችን አልጋ ማግኘት ይከብድ ነበረ ለታካሚዎቻችን ማለት ከአምስት ቀን ድረስ ሊፈጅብን ይችላል አልጋ ስንፈልግ ማለት እና ይህን የሚካሄደው ምክንያቱም የወረቀት የሚላክ ሪፈራል ስለነበረ ነው። እና ይህንን ሲስተም አዲስ አድርገን ከቴክኖሎጂ ጋር አንድ ላይ በማካሄድ ብዙ ነገሮችን ማቅለል እንችላለን። ይህንን ሲስተሙን የምንዘረጋ ከሆነ እስከ አምስት ቀን ድረስ የሚፈጀውን የማዘዋወር ስራ አትሊስት በአንድ ቀን ማክሲመም ካልሆነ ደግሞ በደቂቃዎች ውስጥ የትኛው ጋር የትኛው አልጋ ክፍት እንደሆነ ማየት ይቻላል። ስለዚህ በሱ ነው መጀመሪያ የጀመርነው። ሁላችንም እሱን ሲስተም ዘርግተን ከግል ሆስፒታሎች ጋር እየሰራን ያለ ነው። የመጨረሻው ቪዥናችን ማየት የምንፈልገው ነገር በመጨረሻ ግን በግል ሆስፒታሎች ብቻ ሳይሆን አገር አቀፋዊ የሆነ ሲስተም መዘርጋት የምንፈልገው ከጤና ጣቢያ ጀምሮ ያለው ከጤና ጣቢያ አንድ ሰው ወደ ዋና ሆስፒታል ሲላክ ያለውን መጉላላት ሲስተም መቅረፍ እንፈልጋለን።
ለምሳሌ የትኞቹ ሆስፒታሎች ናቸው ይሄንን የሪፈራል ዘዴ ተጠቀሙ ያሉት ወይም ደግሞ የአና ዲጂታል ሶሉሽን በመጠቀም ላይ ያሉት?
እስካሁን ከስምንት ሆስፒታሎች ጋር እየሰራን ያለ ነው እና በ2023 ይህንን ቁጥር እስከ 20 ከፍ ለማድረግ እንፈልጋለን። እና የተለያዩ ሆስፒታሎች ትልልቅ ሆስፒታሎች እንደ ላንሴት፣ አሜሪካ ሜዲካል ሴንተር፣ ሌሎችም የታወቁ የግል ሆስፒታሎች ጋር አብረን እየሰራ ነው ያለ ነው። ግን የግል ሆስፒታሎች ላይ እየጀመር ነው ይህንን ሲስተም። የመንግስት ሆስፒታሎች በጣም ብዙ የሚመጣባቸው ታካሚዎች ቁጥር አለ እና ይሄኛውን ቁጥር እንዲችል ሲስተሙ ስለምንፈልግ በግል ሆስፒታሎች በትንሽ ቁጥር ለምደ ነው ቤታ ቴስቲንግ ይባላል አስለምደ ነው ሲስተማችንን። ከዛ በኋላ ትልቅ ቁጥር ያለውን ፔሽንት ሲመጣ ታካሚ ሲምታክ እንዳያደርግ አቅሙን ለማጎልበት ስለምንፈልግ
ይህንን ነገር መጀመር ቀላል ሂደት አይሆንም። እና ያጋጠሟችሁ ተግዳሮቶች ወይም ደግሞ ስራውን ስትጀምሩ የሄዳችኋቸውን ሂደቶች እስቲ አጠር አድርገሽ ንገሪ።
አዎ፣ ችግሩ ቢኖርም ወደ ዲጂታላይዜሽን ወይም ቴክኖሎጂን ወደ መጠቀም ነገር ኢትዮጵያ ውስጥ ገና እየተጀመረ ያለ ስራ ስለሆነ በዛ ምክንያት የተለያዩ ቻሌንጆች ገጥመውናል። ይሄንን አዲስ ነገር ለማስለመድ ትንሽ ጊዜ ፈጅቶብናል እና ደግሞ ስማችንም ላይ መስራት ነበረብን። ከጤና ሚኒስቴር ጋር የተለያዩ ኔትወርኪንግ ኢቨንቶች ጋር እየሄድን የምንሰራውን ስራ ሰው የጤና ባለሙያዎች እኛን እንዲያውቁንና የምንሰራውን ስራ እንዲያምኑን እሱ ላይ መስራት ነበረብን እና የተለያዩ ሆስፒታሎች ጋር ስንሄድ ይሄኛው ስናስረዳቸው ብዙ ሰዎች ጥሩ አስተሳሰብ አላቸው፣ ሊረዱንም ይችላል። ነገር ግን መጥፎ ነው ብዬ የምናገርሽ ነገር አይደለም አቀባበላቸው።
ሌሎችም ነገሮች እንግዲህ ጎን ለጎን አያይዛችሁ እየሰራችሁ እንደሆነ ቅድም ጠቆም አድርገሽኛል። የዲጂታል ሶሉሽን ስራው ሰፋ ያለ ነው እና በቅርቡም ደግሞ አንድ የዲያቤቲክ ወይም ደግሞ ከስኳር ህመም ጋር ተያይዞ ያስመረቃችሁት መተግበሪያ አለ። ስለሱና ሌሎች ስለምትሰሯቸው ነገሮች ደግሞ እስቲ ትንሽ ነገር በይ።
እንዳልኩሽ ዲጂታል ሄልዝ ላይ የሚሰሩ ብዙ ኢትዮጵያ ውስጥ የለም፣ በጣም ብዙ መሰራት አለበት እና አሁን ደግሞ ፐብሊኩን ወይም ተጠቃሚዎችን ተደራሽነት ለማድረግ ማለት ነው ታካሚዎችን ነው የአሁን በቅርቡ የለቀቅ ነው ነው ይሄ መተግበሪያችን የስኳር ህመምተኞችን ተደራሽነት የሚያደርግ ነው። ተላላፊ ያልሆኑ በሽታዎች ማለት ነው። እነሱ በሽታዎች በኢትዮጵያ በጣም እየጨመሩ እንደሆነ ሪሰርቾች ያሳያሉ፣ ጥናቶች ያሳያሉ። ልክ እንደ ስኳር፣ ደም ግፊት፣ ካንሰር የመሳሰሉት ነገሮች እየጨመሩ እንደመጡ ያሳያል። እንደውም በቅርቡ በተጠና ጥናት የኢትዮጵያ ፖፕሌሽን 14% የስኳር በሽተኛ ነው። ይሄ ማለት በመቶ ሚሊየን ሰዎች 14% በጣም ብዙ ሚሊየን ሰዎች ናቸው። 14 ሚሊየን ሰዎች ናቸው ማለት በአራት የኢትዮጵያ ቋንቋዎች ነው የመጣው። ስለዚህ የስኳር ህመምተኞች መድኃኒታቸውን በደንብ እንዲወስዱ የተለያዩ ፊቸሮች አሉ ውስጡ እና ደግሞ ጥሩ አይነት ስለምግባቸው ስለ በቀን በቀን ያላቸው እንደ ስኳር በሽተኞች የሚጠይቁት ጥያቄ ስላለ እነሱን የሚመልሱበት ብዙ ዶክተሮችን የሚያስገባ ከዶክተሮች ወይም ከፕሮፌሽናሎች ይህንን አይነት ጥሩ ምክሮች የሚያገኙበት ፕላትፎርም ነው የሰራ ነው።
ቅድም እንግዲህ ስትጠቅሺ የጤናውን ስርዓት ዲጂታላይዝ ከማድረግ ጋር ተያይዞ የሚሰሩ ተቋማት በጣት የምትቆጠሩ እንደሆናችሁ ጠቁመሽኛል እና እጅግ ብዙ ደግሞ ቴክኖሎጂ ላይ የሚሰሩ ወጣቶች አሉ። እንዲሁም መንግስትም በዚህ ዙሪያ ላይ የተለያዩ ድጋፎችን እያዘጋጀ እንደሆነ ተማለን በተደጋጋሚ የምንሰማው ነገር ነው እና ምን መደረግ አለበት? የተመቻቸ ሁኔታ ኖሮ ስራችሁን አስፋፍታችሁ እንድትሰሩ ምን መደረግ አለበት ያለሽ?
እኛ እንደ ስታርታፕ ካምፓኒ ሊጀምር ነው እና ያው መጀመሪያ እንደ ጀመር ነው ብዙ የስታርታፕን የመንግስት ድጋፍ የፖሊሲ ለውጦች እንደዛ አይነት ነገሮች ብዙ የለም ስንጀምር አካባቢ። አሁን ትንሽ እየተሻሻለ ነው እና እንደዚህ አይነት አዲስ ስራ ስጀምር ፖሊሲዎችን ትንሽ ለቀቅ ያለ ቢያደርጉ እኛም ቶሎ ፍሎሪሽ የምናደርግበት ነገር ይኖራል ብዬ አስባለሁ። ከዛ በተጨማሪ ግን ከመንግስትም ሳይድ ብቻ ሳይሆን ከሌሎች ከኤንጂዎች ሳይድ አዲስ ስታርታፖችን ለማገዝ የተለያዩ ነገሮች ይጀመራሉ እና ጅማሬውን ማድነቅ ጥሩ ነው። ነገር ግን እሱም ላይ በደንብ መሰራት አለበት ብዬ አስባለሁ። ለምሳሌ ቅድም አሁን የጤና ባለሙያ ነኝ፣ ቢዝነስ ውስጥ ያለውን ነገር በጣም ብዙ አላቅም ነበር። ከዛ ግን አሁን ይሄ ቢዝነስ ውስጥ ሲሆን የተለያዩ ነገሮችን ማወቅ ነበረብኝ። ፋይናንስ፣ ስለ ገንዘብ ብድር፣ ስለ የተለያዩ ምን አይነት ኦፖርቹኒቲዎች አሉ የማገኘው ይሄንን ቢዝነሴን ለማሳደግ፣ ስለ ማርኬቲንግ፣ እንደዛ የሆኑ ነገሮች በጣም አስፈላጊ ነገሮች ናቸው ቢዝነስ ጀመር ይሄንን ማወቅ እና ሰዎች እንደዚህ ሲጀምሩ ብዙዎቹ ፌል ስለሚያደርጉ ማለት ነው ይሄንን ነገር እንዲሳካላቸው ቢዝነሶች ቢዘጋጁ ጥሩ ነው ብዬ አስባለሁ።
ሊዲያ ስለነበረን ቆይታ በጣም አመሰግናለሁ።
እሺ፣ እኔም አመሰግናለሁ። ድንገት የስኳር ህመምተኞች ከሆኑ የእኛን መተግበሪያ አውርደው ጤና ሲቲ ይባላል እንዲጠቀሙና ጤናቸውን በደንብ እንዲከታተሉ የመጨረሻ የማስተላልፈው መልእክት ነው።
እሺ እሺ፣ ዶክተር ሊዲያ በድጋሚ በጣም አመሰግናለሁ።
ኤደንንና እንግዳዋን እናመሰግናለን። የቅዳሜ ምሽት ዝግጅቶቻችን ይቀጥላሉ። 3D ህትመት ንድፎችን ወደሚዳሰሱ ቁሶች የሚለውጥ የቴክኖሎጂ ዘርፍ ነው። ኢትዮጵያ ውስጥ ብዙም ያልተስፋፋውን ይህንን ቴክኖሎጂ እያስተዋወቁ ከሚገኙ ወጣቶች መካከል አንዱ ያፌት ግሩም ነው። ያፌት ቴክኖሎጂውን በመጠቀም የህክምና አጋዥ መሳሪያዎችን፣ የአዘቦት መጠቀሚያ ቁሳቁሶችን፣ ጌጣጌጦችንና ሌሎችንም ምርቶችን ያመርታል። ይህንንም የሚያደርገው ደግሞ ድምር በተሰኘ ድርጅቱ በኩል ነው። ሀብታሙ ስዩም ከያፌት ጋር ያደረገው ቆይታ ቀጥሎ ይቀርባል።
ያፌት ግሩም እባላለሁ። ድምር ቴክኖሎጂስ የሚባል ትንሽ የስታርታፕ ካምፓኒ አለኝ። ድምር ቴክኖሎጂስ የሚሰራው የ3D ፕሪንቲንግ ስራ ነው። ያ ማለት ደንበኞቻችን በኮምፒውተር የተሰራን ዲዛይን ይልኩልናል ለኛ እሱን ዲዛይን ወደ እቃነት ነው የምንለውደው፣ ፕላስቲክ እያቀለጥን ማለት ነው።
በጣም አመሰግናለሁ ያፌት። ድምር የተባለው የእናንተ ድርጅት መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምንድን ነበሩ?
ለመጀመሪያ ያነሳሳኝ ስለ ቴክኖሎጂ አላውቅም ነበረ ከዚህ በፊት። እንደ ድል ሆኖ ለተለያዩ እድሎች አፕላይ አደርጋለሁ። አንዱ ድል ያሊ ይባላል፣ ያንግ አፍሪካን ሊደርስ ኢኒሼቲቭ። ኬንያ ናይሮቢ ለአንድ ወር የሊደርሺፕ ስልጠና ነው የምንወስደው እና እዛ ስልጠና ላይ ድንገት 2D ፕሪንተሮችን ፊት ለፊታችን አስቀመጡን አሰልጣኞቻችን እና ይሄ ቴክኖሎጂ እንዲህ ነው የሚሰራው ብለው ነገሩን። ከዛ ጊዜ ጀምሮ ሪሰርች ማድረግ ጀመርኩኝ ቴክኖሎጂው ስለ ጥቅሞቹ እና እንዴት የራሴን አሻራ ማሳረፍ እችላለሁ ስለሚለው ነገር። ስለዚህ ልክ ወደ ኢትዮጵያ ከተመለስኩኝ በኋላ በጣም ሪሰርች አደረግኩኝ። በአጋጣሚ አይሳዲስ የሚባል ቦታ እዚሁ ስታርታፖችን ትሬን የሚያደርግ ኢንኩቤት የሚያደርግ ቦታ ነው፣ ስፔሻል ቴክኖሎጂ ላይ የሚሰሩ ስታርታፖችን። እዛ ሄጄ የሆነ ጥግ ላይ የተበላሸ 3D ፕሪንተር አገኘሁ። 3 ቀን 3 ሌሊት እዛ ቆይቼ ሰራሁ። ከዛ በኋላ በዛ 3D ፕሪንተር የተወሰኑ ኦብጀክቶችን ፕሪንት ማድረግ ጀመርኩኝ። እንደዚህ እንደዚህ ያለ የራሴን ፕሪንተር ገዛው። ከዛ በኋላ ነው ድምር መመስረት ይቻል።
ቀደም ብለህ ስትነግረን ሰዎች በኮምፒውተር አማካኝነት የሚያቀርቡትን ንድፍ ወደ ጥጥር ነገር ወደ እቃ ይቀይራል። ሰዎች መደበኛ እቃዎችን ከመጠቀም ይልቅ 3D ህትመት በኩል የተሰሩ እቃዎችን መጠቀማቸው ያለው ፋይዳ ምንድን ነው?
ዋነኛው ጠቀሜታ ያሰብነውን ነገር ወዲያው ሪሌቲቭሊ ማግኘት እንችላለን እጃችን ላይ። ያ ማለት ምንድነው? እዛው በኮምፒውተር ዲዛይን እናረጋለን። ከዛ በኋላ እዛው መሞከር እንችላለን ከፕሪንተሩ አውጥተን እቃውን። አሁን ለምሳሌ ጁሰር ተበላሽቶብኛል ብለህ ጁሰሩ የሆነው ፕላስቲክ ነው የተበላሸብኝ፣ እዛው ኮምፒውተር ላይ ገብቼ ያንን ነገር ዲዛይን አደርጋለሁ። ከዛ በኋላ ወደ ማተሚያ ማሽኑ ልካውና ያተማውን እቃ አምጥቼ ጁሰሩ ላይ ሰካዋለሁ። እንደገና ይሄ አንድ ሰዓት ሁለት ሰዓት ቢፈጅ ነው ይሄ ፕሮሰስ። ሌላ አማራጭ ምንድን ነው የሚሆነው? ከ3D ፕሪንቲንግ ውጭ ያለን ነገር ብጠቀም ወይ አሮጌ ተራ ሄዳለሁ ወይ ምናለሽ ተራ ሄዳለሁ፣ ጁሰሩ ተመሳሳይ የሆነ እቃ ፍለጋ ማለት ነው። ካጣሁኝ የጁሰሩ ተመሳሳይ ፍለጋ ወይ ጁሰሩን መቀየር ነው ያለብኝ። አለበለዚያ ደግሞ ላይክ ቢዝነስ ከሆንኩኝ ከውጭ ሪፕሌስመንት እቃውን ማስመጣት ነው ያለኝ ኦፕሽን። ስለዚህ ለአንዲት እቃ ያችን ነገር ብቻ ሪፕሌስ ለማድረግ ረጅም ጊዜ ሊፈጅ ይችላል። ለ3D ፕሪንቲንግ ወዲያው መልሱን ይሰጣል። ሁለተኛ ነገር ትንሽ ግን በተደጋጋሚ የምንፈልጋቸውን ነገሮች መስራት ይችላል። ጆሮ ጌጥ ማምረት ብትፈልግ ብዙ ጆሮ ጌጦች ነው የምትፈልገው። ነገር ግን እኛ የምናያቸው ፕላስቲኮች በሙሉ ኢንጀክሽን ሞልድድ የሆኑ ፕላስቲኮች ናቸው። ኢንጀክሽን ሞልድድ ማለት የሆነ ቅርጽ ነገር አለ፣ እዛ ቅርጽ ውስጥ የቀለጠ ፕላስቲክ ይገባበትና ይደርቃል። ያ ፕላስቲክ ሲወጣ ያን ቅርጽ ይዞ ይወጣል። ነገር ግን ይህንን ማሽን ለመስራት $10,000 ወይም ከዛ በላይ ነው ወጪ። ሚሊየንስ ኦፍ ፓርትስ ለማምረት ነው ኢንጀክሽን ሞልዲንግ ነው የምንጠቀመው። ስለዚህ አሁን 3D ፕሪንቲንግ መካከለኛ ሶሉሽን ይሰጠናል። ወዲያው ፕሮቶታይፕ ማድረግ እንችላለን። ከዛ በኋላ ደግሞ አንድ አይነት እቃዎችን በተደጋጋሚ በመቶዎች ውስጥ የሚቆጠሩ ወይም በሺዎች ውስጥ የሚቆጠሩ እቃዎችን ጊዜ ቢፈጅም መስራት እንችላለን በ3D ፕሪንቲንግ። ስለዚህ መካከል ላይ ላሉ ቢዝነሶች ይጠቅማል ማለት ነው፣ ማኑፋክቸሪንግ ቢዝነሶች።
እስካሁን ድረስ በድምር ቴክኖሎጂ በተሰኘው ተቋማችሁ በኩል ምን አይነት ምርቶችን ለማቅረብ ሞክራችሁ?
እስካሁን ከተለያዩ ድርጅቶች ጋር ለመስራት በቅተናል። ለምሳሌ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን ነገር በትንሹ ገልጽልህ። 2020 ላይ ኮቪድ ልክ ሲመጣ ሁሉም ነገር ተዘጋ። ከውጭ ኢምፖርት ማድረግ አልቻልንም ምንም አይነት ነገሮችን። እንደ ሀገር ነው እያልኩ ያለሁት አሁን። እና ሆስፒታሎች የእቃ ጉድለት ውስጥ ነበሩ። ያ ማለት ለዶክተሮቻቸው ራሳቸውን ከበሽታው ከኮቪድ የሚጠብቁበትን ነገር ማቅረብ አልቻሉም ነበረ። ለአንድ ጊዜ ብቻ ጥቅም ላይ የሚውልን ነገር ደጋግመው መጠቀም ጀመሩ፣ ማስገባት ስላልቻሉ ብቻ። ስለዚህ አሁን እኛ በዛ ጊዜ የምናደረግን 3D ፕሪንተር እጃችን ላይ ነበረ። እንደ እግዚአብሔር ፈቃድ ደግሞ ሮ ማቴሪያሎችም የተወሰኑ ነበሩት። ስለዚህ እነሱን በመጠቀም ለማዳራሽ ቀጥ 12 ለነበሩ ኮቪድ ሪሊፍ ሴንተሮች ውስጥ ለሚሰሩ ዶክተሮች የፊት መከለያ ማስክ፣ ፌስ ማስክ ይባላል፣ የኢርሺልድ አለ። ኢርሺልድ ማለት ማስክ 12 ሰዓት 10 ሰዓት ነው የሚያደርጉት እና ጆሯቸውን ይከረክራቸዋል፣ ያቆስላቸዋል። ዶክተሮች እሱ እንዳይቆስላቸው ጆሯቸው ላይ ከማሰር ይልቅ እንደ ቲያራ ነገር አንገታቸው ጀርባ የምትደረግ ማስኩ እሱ ላይ ይታሰራል፣ ጆሯቸውን አያማቸው ማለት ነው። ከዛ በተጨማሪ ለዶክተሮቹ ሬስፓይሬተርን ዲቫይድ የሚያደርግ አንድን ማሽን እንዲጠቀሙበት የሚያደርግ እንትን ሰርተን ነበረ። ከዛ በተጨማሪ አሁን ይህንን ያልኩ ዶኔሽን ነው ያበረከትንላቸው። ለተለያዩ ቢዝነሶች ደግሞ ሰፕላይ ያደረግናቸው የተለያዩ ፕሮዳክቶች አሉ። እንዳልኩ አሁን ጆሮ ጌጥ ሰፕላይ የምናደርጋቸው አንዳንድ ድርጅቶች አሉ። ከዛ ውጪ ለሰርግ ለዲኮሬሽን የምናቀርባቸው ፕሮዳክቶች አሉ። ከተለያዩ ኤንጂዎች ጋር እንሰራለን። የተለያዩ የቤት ሞዴሎችን መስራት እንችላለን። ላሊበላን፣ አክሱምን ትናንሽ ዴስክ ላይ የሚቀመጡ ነገሮች አድርገን መስራት እንችላለን። እንግዲህ ከብዙ በትንሽ ይሄ ነው።
ያፌት፣ እንግዲህ እስካሁን ድረስ ባለው እንቅስቃሴያችሁ እንደዚህ አይነት የሚታዩ ምርቶችን ለማምረት በተለያዩ ሁኔታዎች ለመሳተፍ ችላችኋል። የመጪ ዘመን እቅዳችሁ ምንድን ነው? ምን ምን ነገሮችን ነው ለማሳካት የምትፈልጉት?
አሁን እንደ እግዚአብሔር ፈቃድ ትሬኒንግ ጀምረናል፣ ግን እሱን በደንብ ማስፋፋት እንፈልጋለን። ስለ 3D ፕሪንቲንግ ብቻ ሳይሆን ሌሎች ተያያዥ የሆኑ ማኑፋክቸሪንግ እንትኖች አሉ፣ ቴክኒኮች አሉ፣ የማምረቻ ቴክኒኮች ማለት ነው። እነሱንም ጨምሮ ትሬኒንጎች ለዩኒቨርሲቲዎች፣ ለቲቪኢቲዎች፣ ለቢዝነሶች እንዴት ነው ሊጠቀሙባቸው የሚችሉት እና አብረን እንዴት ነው ልንሰራ የሚችለው የሚለውን ትሬኒንጎች ፕሮቫይድ እናደርጋለን። ስለዚህ ይሄ ከሪኩለም ውስጥ ለማስገባት እንሞክራለን። ኦልሬዲ ከአዳማ ዩኒቨርሲቲ ጋር ከተወሰኑ አስተማሪዎች ጋር እየተነጋገርን ነው። አዲስ አበባ ዩኒቨርሲቲም ካሉ ኤአይቲ ካሉ ሰዎች ጋር አስተማሪዎች ጋር እንዴት ኢንክሉድ ማድረግ እንችላለን ከሪክለም ውስጥ እስፔሻሊ መካኒካል ተማሪዎች ለሆኑ ሰዎች ማለት ነው። እሱ ቢሳካልን ደስ ይለናል። ከዛ በተጨማሪ ደግሞ ኢንዱስትሪያል ግሬድ የሆኑ እቃዎችን ለትላልቅ ካምፓኒዎች ማስ ፕሮዲውስ ያቀረብን ማድረግ እንፈልጋለን። ትላልቅ ማሽኖች ነው የሚያስፈልጉት ለሱ። እሱን ገዝተን ፓርትነርሽፑን ከነዚህ ካምፓኒዎች ጋር ሴኪር አድርገን ብንሄድ ደስ ይለናል። ትንሽ ቆይተን ወደፊት ደግሞ ወደ ደንታል እና ወደ ኮንስትራክሽን ስፔሱ ብንገባ ደስ ይለናል። ደንታል ማለት ከሱ ተያያዥ የሆኑ ነገሮችን ፕሪንት እያደረግን ማቅረብ እንፈልጋለን ለጥርስ ክሊኒኮች። አዎ፣ 3D ፕሪንቲንግ ኮንስትራክሽን ውስጥ መግባት እንፈልጋለን። በሁሉም ረገድ ኤክስፐሪመንት እያደረግን ነው። ለዚያ ፍቃድ ትልቅ ደረጃ ይደርሳል ብለን እናስባለን።
ያፌት ግሩም፣ እጅግ በጣም አመሰግናለሁ። ድምር ስለተሰኘው የ3D ቴክኖሎጂን በመጠቀም የተለያዩ ምርቶችን እያቀረበ ስለሚገኘው ድርጅት ስለነገርከን በእጅጉ እናመሰግናለን። ያሰባችሁት ሁሉ ተሳክቶ ደግሞ ዳግም በሌላ የስኬት ወግ እንደምንገናኝ አስባለሁ። በእጅጉ አመሰግናለሁ በአድማጮቼ ስም።
አሜን። እግዚአብሔር ይስጥልኝ። አመሰግናለሁ በጣም። ቴንክ ዩ ሀብታሙ።
ሀብታሙ ስዩምንና እንግዳውን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፈውን የቅዳሜ ግንቦት 12 ምሽት ፕሮግራማችንን ነው። ዝግጅቶቻችንን ለማድመጥ የምትችሉባቸውን የተለያዩ መንገዶች እንዲሁም አስተያየትና ጥያቄ ካላችሁ ለመላክ ብትፈልጉ የሚያገለግሏችሁን አድራሻዎች እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ፊደል ጥሩ የልጆች ትምህርት መርጃ ተቋም ከአራት ዓመታት በፊት የተመሰረተ ሲሆን እድሜያቸው እስከ 7 ዓመት ለሆኑ ሕፃናት የአማርኛ ፊደላትን እንዲለዩ ማንበብና መጻፍ እንዲችሉ የሚሰራ ነው። ተቋሙ ከመጽሐፍት በተጨማሪ የተለያዩ ፊደላትን የያዙ ካርዶች እንዲሁም ከእንጨትና ከፕላስቲክ የተሰሩ የልጆች ትምህርት ማገዣዎችንም ያመርታል። የኦቲዝም የአእምሮ እድገት ውስንነት ያለባቸውን ጨምሮ መስማት የተሳናቸው ሕፃናትን ለማገዝ የሚውሉ መርጃዎችንም እንደሚያዘጋጅ የተቋሙ መስራችና ዋና ስራ አስፈጻሚ ራሄል ጸጋዬ ለአሜሪካ ድምጽ ገልጻለች። ኤደን ገረመው ከራሄል ጸጋዬ ጋር ቆይታ አድርጋ ያሰናዳችው ዘገባ ቀጥሎ ይቀርባል።
የሁለት ልጆች እናት የሆነችው ራሄል ጸጋዬ ፊደል ጥሩ የትምህርት መርጃን የከፈተችው እናትነትን ከጀመረች ከጥቂት ዓመታት በኋላ ነው። ራሄል የመጀመሪያ ልጇን እያጫወተች እንዲማር ለማድረግ መርጃ ማጣቷ የችግሩን ስፋት በደንብ እንድታጠናው በር እንደከፈተላት ትናገራለች።
የመጀመሪያ ልጅን ወልጄ ለትምህርት ልክ ሲደርስ ለማስጠናት ስፈልግ በእንግሊዝኛ ያሉ መማሪያዎች በደንብ ይኖራሉ። ለምሳሌ በቴሌቪዥን በሞባይል ስልኮች ማለት በተለያየ ጉግል ተደርጎ ሊማሩበት ይችላል። በሲዲዎችም አሉ። ነገር ግን ወደ እኛ አገር ቋንቋ ስናመጣቸው ግን ምንም በእኛ ቋንቋ በአገራችን የሆኑ የተለያዩ ቋንቋዎች የተሰራ ለልጆች የሚሆን በተለይ ልጆች ትምህርት ቤት ከመግባታቸው በፊት ላሉበት የሆነ ነገር ይዘው እንዲገቡ የሚረዳ መሳሪያ አለመኖሩ ነው። ይህንን አይቼ መስራት ያነሳሳኝ ማለት ነው።
በዚህ የተነሳም በዋናነት የአማርኛ ፊደሎችን የሚለዩባቸው ካርዶች ከተለያዩ የእንጨት ቅርጻ ቅርጽ የተሰሩ በጨዋታ መልክ ለመማሪያ የሚረዱ መሳሪያዎችን እድሜያቸው ከ0 እስከ 7 ላሉ ማምረት መጀመሯንም ትገልጻለች።
ፊደል ጥሩ በ2018 በፈረንጆች ነው የተጀመረው። ትክክለኛ የቢዝነስ ላይሰንስ አውጥቼ የጀመርኩት። ከሱ በፊት ግን ሀሳቦቹም ነበሩ ውስጤም ነበረ። ያነሳሳኝ ምክንያት ደግሞ ለልጆች በተለይ እኛ አገር ያሉት ለልጆች የሚሆኑ የትምህርት መርጃ መሳሪያዎች እጅግ አነስተኛ ስለሆኑና ኦልሞስት የሉም በሚባል ልጆችን ወረቀት ላይ የተለጠፈ ሀሁ ግርግዳ ላይ ከዛ በስተቀር ሌላ በእጆቻቸው ይዘው ሊማሩባቸው የሚችሉ የልጆች መማሪያዎች ባለመኖራቸው ከዜሮ እስከ 7 ዓመት ላሉት እድሜ ክልል ውስጥ ነው። ለምሳሌ ፕሪስኩል የምንላቸው ትምህርት ቤት ከመግባታቸው በፊት ላሉ እና ከገቡ በኋላ ያሉ በኬጂ ደረጃ ያሉ ቅድመ መዋዕለ ህጻናት ያሉት ግን እንደዛም ሆኖ አንደኛ ክፍል ውስጥ ገብተው በተለይ አሁን የኛ አሁን ከተማ ውስጥ ያሉ ልጆች ብዙ አክሰሱ ቢኖራቸውም ፊደሎችን ለማግኘት ይህንን ለማግኘት እድሉ ስለሌላቸው እስከ አንደኛ እስከ ሁለተኛ ክፍል ሊማሩባቸው ይችላሉ ማለት ነው። ከዛም አልፎ ግን እኛ ከ0 ዓመት እስከ 7 እና ቢሄድ ደግሞ እስከ 10 ብለን ነው ያደረግነው።
በተጨማሪም ጥሩ ፊደል መስማት ለተሳናቸው እንዲሁም ደግሞ ኦቲዝም የተሰኘው የአእምሮ እድገት ውስንነት ላለባቸው ህጻናቶችም መርጃዎችን እንደሚያዘጋጅ ራሄል ትገልጻለች። ይሁን እንጂ ከማተሚያ ቤት ጨምሮ እንዲሁም ደግሞ ከህትመት ውጪ ያሉ ማገዣዎች እንደ ትምህርት መርጃ ባለመያዛቸው በግብር ስርዓቱ ተቸግረናል ትላለች።
ገባ ወደ ቢዝነሱ ክፍተቱ ያለ አዌርነሱ ግን የለ እና ከማተሚያ ቤት ይጀምራል። እሱም ለልጆች ተብሎ ኢቭን የተዘጋጀ በፍላሽ ካርድ እስኩም ማተሚያ ቤቶች አሳትመው አያውቁም። ስለዚህ መቁረጫ እንኳን የላቸውም። በዛ መልኩ የጥራት ጉዳይ አለ፣ የፕሪንቲንግ ወረቀት መወደድ አለ። ከዛ ደግሞ ያ ሁሉ ተደርጎ ሲሸጥ ደግሞ አዌርነሱ ስለሌለ ሰው በአብዛኛው አዌርነስ ያለው ሰው ደስ ብሎት ሲገዛ፣ ሌላው ግን በጣም አይወደድም ወይ ይጠቅማል ወይ የሚለው ነገር አለ። ሁለት አይነት ይገኛለው እና ያ ቻሌንጅ ነበረን። ከዛ ደግሞ ሲሸጥ ደግሞ ግብር መከፈል አለበት። ወደ ንግዱ ዓለም ሲገባ ቢዝነስ ላይሰንስ ስናወጣ ኤጁኬሽናል ማቴሪያል ቢሆንም ግን ግብር መክፈል እንዳለብን መጽሐፍ አይደለም መክፈል እንዳለብን ሆነና ይሄ በጣም ቻሌንጁ ከዚህ ጀምሮ ከጥራትኛ በጥራት ለማንበት ስናስብ ማተሚያ ቤቶቹ ለልጆች ከሆነ ብዙም ያህል በጣም እድለሽ ሆኖ ታክሞ በጣም በብዙ ሺ ተበላሽቶብን እሱን ትተን ሌላ ያሳከምበት ልጆች ጥሩ ነገር ማየት አለባቸው። ሲማሩ በጣም ጥራቱን በጠበቀ መልኩ አትሊስት መማር ማየት አለባቸው። ከዚህ ይጀምራል የሚለውን ነገር ከዛ ጋር ብዙ ትግሎች ነበሩ።
ራሄል ከሰሞኑ በትምህርት ሚኒስቴር ይፋ የተደረገውን የመዋለ ህጻናትና የአንደኛ ደረጃ ተማሪዎች የማንበብና የመጻፍ አቅም በከፍተኛ ሁኔታ ዝቅ ማለቱን የጠቀመውን ጥናት ጨምሮ የተለያዩ መረጃዎች በኢትዮጵያ መዋለ ህጻናትና ቅድመ መዋለ ህጻናት ላይ እንዳልተሰራ ይጠቁማል ትላለች።
ከአምስተኛ ክፍል ማንበብ የማይችሉ ልጆች ኢቭን መንግስት ትምህርት ቤት ውስጥ ያሉ ዳታው አለን እኛ እና በጣም የሚያስደነግጥ ሁለተኛ ክፍል ደርሰው ማንበብ መጻፍ የማይችሉ በአፍ መፍቻቸው ቋንቋ መጻፍም ማንበብም የማይችሉ አሉ። እና ደግሞ የሚባለው ዩኒቨርሲቲ ላይ ደርሰን ሀይ ስኩል ላይ ደርሰን መስራት ሳይሆን ከልጅነታቸው ጀምሮ ፍቅር እንዲኖራቸው ለትምህርት ገና ከትምህርት ቤት ከመግባታቸው በፊት ነው ሀለን መውደድ መቻል ያለባቸው። እና ያንን ለማድረግ በትክክል የብዙ የትምህርት መርጃ መሳሪያዎችን አቬይለብል መደረግ አለበት። ወላጆች እኔ አሁን አንዳንዴ በቃ በጣም ውድ ነው ፕሪንቲንግ፣ ግን በቃ ያም ሆኖ አትሊስት እኛ ብዙ ማትረፍ የለብንም ወላጅ ደስ ብሎት መግዛት አለበት ብለን አንዳንዴ በተለይ ለስፔሻል ኒዶች ወላጆች ቀንሰን ነው የምንሸጠው ሲሆን አቬለብል መሆን አለበት። ያ እንዲሆን ደግሞ እንደኛ አይነት በፓሽን ለሚሰሩ ወላጆች እንዲሆን የቢዝነስ ሰዎች መንግስት ማገዝ አለበት። ታክሲ መደረግ የለበት ሀውና ሌሉ እንዴት ነው ታክስ የሚደረገው? እኔ ገቢዎች ድረስ ሄጅ ግን በውጭ መጽሐፍ መሆን አለበት ታክስ እንዳይደረግ እና ዲስከሬጅ ያደርጋል ነገ እንዳንሰራ በጣም አስቸጋሪ ነው እና ያንን ነገር መንግስት ማየት አለበት እንላለን። ትምህርት ቤቶች ለምሳሌ ጥሩ ኢንተርናሽናል የሆኑ ትምህርት ቤቶች ወይ ደግሞ ኤንጂኦዎች ከኛ መግዛት ቢችሉ እና ዝቅተኛ ገቢ ላላቸው ወላጆች ወይ ደግሞ ለመንግስት ትምህርት ቤቶች ማከፋፈል ቢችሉ መንግስት በዚህ ቢረዳን በጨረታ መልክ ቢያሳትፈን ከኛ መማሪያዎችን ገዝቶ ትምህርት ቤቶች ቢሰጥ ብለን ትን አለን ይህ ሀሳብ አለን።
የፊደል ጥሩ መስራችና ዋና ስራ አስፈጻሚ ራሄል ጸጋዬ በዋናነት መንግስት በትምህርት መርጃዎች ላይ ያለውን የግብር ስርዓት እንዲያሻሽል እንዲሁም ደግሞ ምግባረሰናይ ተቋማት ጥሩ ፊደልን የመሳሰሉ ትምህርት ላይ የሚሰሩ ድርጅቶችን እንዲያግዙም ጥሪ አቀርባለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። እንግዶ ወልዴ ሳምንታዊ መዝናኛችሁን የሙዚቃ ቃናን አሰናድቶ እየተጠባበቀ ነው። መልካም ቆይታ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ለእናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወልዴ ነኝ። የዛሬውን የሙዚቃ ቃና የምንጀምረው ባለፈው ሳምንት በ80 ዓመቷ ከዚህ ዓለም በሞት በተለየችው ሂሩት በቀለና በሷ ዘመን የመድረክ አስተዋቂ የነበረው ካሳሁን ገርማሞ በመድረክ ላይ በተጫወቱት ሙዚቃዊ ቀልድ ነው።
እኔ ምልሽ ምን ልትሆኝ መጣሽ?
እኔማ እንደተለመደው ልዘፍን ነበር። ይልቅ አንተ ምን ልትሆን መጣ?
እኔ መስፈን አልችልም።
ማ?
እኔ።
አሃ ሜዲን እዚህ።
አዎ ሜዲን እዚህ።
እሺ መስፈኑንስ ዘፈን ግጥም መቅጠም ትችላለህ?
እኔ ከአንቺ ጋር ውድድሬ በዘፈን እንጂ ግጥሙ ቢገጥም ባይገጥም እኔ ግድ የለኝም። ለምሳሌ እጅማ ላይ ሆኖ ይታያል አጋሮ ብሔራዊ ቲያትር ስመጣ ሂሩት ትዘፍናለች ብለ ራሱ ግጥም ነው።
ይሄ ግጥም አይደለም ባክ።
ያንቺ ምን ይባላል?
ይሄ ቡልጋና ምንጃር ነው። ምን እንት ያልከው?
ያንቺ እንዴት ነው እስቲ?
በጣሊያን አሞሬ በአማራ ፍቅር ነው ኪስችም ሄዴ ነው ፒያሳ።
ይሄ ደግሞ እኮ ከኔ ግጥም ጋር ምን መሰለሽ አልሸሹም ዞር ነው እንጂ ያው ነው። እስቲ ዋናው ነገር ይሄን አንቺ ብቻ በዘፈን ይሻላል አሁን አለ
እኮ
ያባፋና ሀገር እንዴት ነው ወልቂጤ በመስኮቱ በኩል ስትጠባበቅሽ ፍቅርሽ ድንገት መጥቶ ሳምባይን ወሰደው
ደመናው በታች ትበራለች ማለደ የመጣ ልቤን አታውልቀው ፊትህ የሚመስለው የዝንጀሮ መዳ ብታምር ባታምር እኔ ምን ቸገረ
ምነው ባትኮሪ አንቺ በመስፈንሽ ድምጼን ማሳጠብ ነው ሄጄ ላውንደሪ እንዲመቸኝ ብዬ ገረድ ቀጥር ያለው አንቺ በሰው ነገር ምን ጥልቅ አረገሽ
ወይ አንተ ስራ ማሰበር አሁንማ ዘፍነ ልብ ሁሉ ቃለ ወገሻ ጥራልኝ ቶሎ እንደደንልኝ
ሂሩት በቀለንና ካሳሁን ግርማሞን እናመሰግናለን። ካሳሁን ግርማሞ የቴድሮስ ካሳሁን ቴዲ አፍሮ አባት መሆኑን መጥቀስ ግድ ይላል። የሙዚቃ ቃና ይከተላል። ፍሊትውድ ማክ በተሰኘው ከአሜሪካውያንና ከእንግሊዛውያን ሙዚቀኞች ተውጣቶ በተቋቋመው ባንድ የተሰራ ሙዚቃ ነው። የባንዱ አባል በነበረው ሊንዚ በኪንግሃም ተጽፎ የተዘመው ይህ ዘፈን ከሌላዋ የባንዱ አባል ከነበረችው ስቲቪ ኒክስ ጋር የነበረው የፍቅር ግንኙነት ሲያከትም የተደረሰ እንደነበር ሁለቱም አልሸሸጉም። ዩ ካን ጎ ዩር ኦን ዌይ ቻለሽ የተባለችው ስቲቪ ኒክስም ድሪምስ በተሰኘው አልበሟ የመልስ ዘፈኗን ሰርታለች። በሌላ ጊዜ እንሰማዋለን። በመከታተል ላይ የምትገኙት የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያቸው የሚቆየው እንግዲህ ወልዴ ነኝ። ዘ ዊኬንድ በመባል የሚታወቀውና ከኢትዮጵያዊ ወላጆቹ ካናዳ ውስጥ የተወለደው ዝነኛው አቀንቃኝ ባለፈው ሰኞ የኢንስታግራምና የትዊተር አካውንቱ ላይ ሲጠቀም የነበረውን ስም ከዘ ዊኬንድ ወደ ኢትዮጵያዊ ስሙ አቤል ተስፋዬ ቀይሯል። በኢንስታግራም 56.4 ሚሊዮን ተከታዮች ሲኖሩት በትዊተር ደግሞ 17.3 ሚሊዮን ተከታዮች አሉት። ዘ ዊኬንድ የተሰኘውን ስሙን በሂደት ለመተው እንደሚሻም ደብሊው ዊት ለተሰኘው መጽሔት በሰጠው ቃለ መጠይቅ አስታውቋል። እስኪ ከአቤል ተስፋዬ ዜማዎች ይህን ሴቭ ዮር ቲርስ የተሰኘውን ዜማ አልጋብዛችሁ። أبل تسفين أبر Save Your Tears كتسن يوزي ماغر باللفوري تكبروني ناتو جيكال مكنيات بمادر كتاليا أبل تسفين ناتو أكفاية تنسوتن فوتو الناتي كميلي أمارن ياجوف غار كأمساس دس مليون بلايلون تكتاو تشوى غارتوان بمكتات اللي يالاجو تيه موزيكا كانا نو يمستنا قداتشو هنجدول ديني فكر قدلالو يود دون ارسون ما ناستامو ليك أبروي هون أستيرا وغان
Oh.
ባላዶን ንግስት አስቴር አወቀን እናመሰግናለን። ዛሬ የሚሰናበታችሁ በዚ አይዝሊ ብራዘርስ በሚጫወቱት ፎር ዘ ላቭ ኦፍ ዩ በተሰኘው ተወዳጅ ዜማ ነው። ለምሽቱ የመረጥኩላችሁን ዜማዎች እንደወደዳችኋቸው ተስፋ አደርጋለሁ። ሳምንት በሙዚቃ ቃና በሌሎች ምርጥ ዜማዎች እንገናኛለን። ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። የሳምንት ሰው ይበለን። ሰላም።
ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ በሁሉም ባልደረቦቻችን ስም እናመሰግናለን። ፕሮግራሙን ካቀናበረችልን ከብርሃን ኃይሉ ጋር በመስተንግዶ አብሬያችሁ ያመሸሁት ቆንጂት ታዬ ነኝ። ነገ በመስተዋት ፕሮግራም እስከምንገናኝ ሰላም፣ በደህና አደሩ።